ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሰኞ መጋቢት 21 2012 ዓመተ ምህረት ዝግጅታችን ጀመረ። በአማራ ክልል የመጀመሪያዎቹ ሁለት ሰዎች ለኮሮና ቫይረስ መጋለጣቸው ተረጋግጧል። ወደ ክልሉ በሁሉም አቅጣጫዎች የህዝብ ማመላለሻ እንዳይገባ ካለፈው እኩለ ሌሊት አንስቶ ታግዷል። ዘገባውም በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬና ብርሃን ኃይሉ በቅንብሩ አብረውኝ ናቸው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ኤርትራ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር 12 መድረሱን የሀገሪቱ የጤና ጥበቃ ሚኒስቴር አስታወቀ። የህመሙ ምልክት ከታየባቸው 6 ሰዎች ውስጥ 4ቱ በማቆያ ስፍራ እንዲገለሉ ከተደረጉት መካከል ሲሆኑ፣ 2ቱ ግን አውሮፕላን ማረፊያ ሲገቡ ምልክቱ ስላልታይባቸው ወደ ቤታቸው ተሸኝተው የነበሩ መሆናቸውን ሚኒስቴሩ ገልጿል። ከአስመራ ዘጋቢያችን ብርሃነ በርሀ ዝርዝሩን ይዟል።
ከእነዚህ 6 አዲስ የኮሮና ቫይረስ ከተያዙ ሰዎች መካከል 5ቱ ሴቶች እንደሆኑና እድሜያቸውም ከ32 እስከ 60 ዓመት እንደሆነ የኤርትራ ጤና ሚኒስቴር አስታውቋል። ከኮሮና ቫይረስ ጋር በተያያዘ በዓለማችን በከፍተኛ ፍጥነት እየተዛመደ ያለውን የኮቪድ-19 ኮሮና ቫይረስ ስርጭት ለመከላከል የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት፣ የኤርትራ ኢፍታህና እስላማዊ ጉዳዮች ጽሕፈት ቤት፣ የኤርትራ ካቶሊካዊት ቤተ ክርስቲያን ጽሕፈት ቤትና የኤርትራ ወንጌላዊ ሉተራን ቤተ ክርስቲያን ጽሕፈት ቤት የሃይማኖት ተከታዮች ሊከተሏቸውና ሊያደርጓቸው የሚገቡ መመሪያዎችን መጋቢት 18 አውጥቷል። በመመሪያው መሰረት ህዝብ በአንድ ላይ የሚሳተፍበት መንፈሳዊ አገልግሎቶች እንዲቆሙ፣ ምዕመናኑ ጸሎትና ምልጃ በየቤቱ እንዲያደርግ፣ የታቦት አገልጋዮችና ሼሆች በቤተ ክርስቲያን ወይ መስጊድ ውስጥ ብቻ የጸሎትና ሰላት ስነ ስርዓት እንዲያካሄዱ፣ ህዝቡ ደግሞ በየቤቱ ሆኖ እንዲከታተል የሃይማኖት መሪዎቹ መመሪያ አሳስበዋል። ዓመታዊ ክብረ በዓሎች በጥቂት የቤተ ክርስቲያን አገልጋዮች ብቻ በቅዳሴና ማህሌት እንዲፈጸም፣ ሰርግ፣ የቀብር ስነ ስርዓቶችና ሌሎች የሐዘንና የደስታ አጋጣሚዎች በቤተሰቡ አባሎች ብቻ በትንሽና ጠበብ ባለ ዝግጅት እንዲፈጸም፣ የእጅ ሰላምታ፣ መሰባሰብና መመላለስ እንዲቆም፣ ሐዘን ደግሞ በሶስት ቀናት እንዲዘጋ፣ ሁሉም የህብረተሰብ ክፍል የራሱን ደህንነትና ንጽህና መጠበቅ ስላለበት በምዕመናን መካከል የሚደረጉ የእጅ ሰላምታዎችና መሳሳም እንዲቆም የሃይማኖት መሪዎቹ በጥብቅ አሳስበዋል። በመጨረሻም ምዕመናን በጤና ሚኒስቴር የሚሰጡ መመሪያዎችና ምክሮችን እየተከታተለ ተግባራዊ እንዲያደርግና ለመመሪያውም ተገዥ እንዲሆን እንዲሁም ያልተረጋገጡ መረጃዎች እንዳይሰራጩ በንቃት እንዲንቀሳቀስ የክርስትናና ምስልምና ሃይማኖት መሪዎች ጥብቅ መመሪያ አስተላልፈዋል። መመሪያውም ከመጋቢት 18 2012 ጀምሮ ተግባራዊ እንደሚሆን ጨምረው አስታውቀዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ኬንያ ውስጥ በኮሮና ቫይረስ የተጠቁ ሰዎች ቁጥር 50 መድረሱን የሀገሪቱ መንግስት አስታውቋል። ከናይሮቢ ገልሞ ዳዊት ባጠናቀረው ዘገባ እንደገለጸው ወረርሽኙ እየተዛመተ ያለው በቫይረሱ የተጠቁት ሰዎች ተገቢውን ጥንቃቄ ባለማድረጋቸው ነው ሲል የኬንያ የጤና ጥበቃ ሚኒስቴር ተናግሯል። በዓለም ዙሪያ ለኮሮና ቫይረስ ወረርሽኝ የተጋለጠው ሰው ቁጥር 725,000 ለህልፈት የተዳረጉት ደግሞ 34,000 መድረሱን የጆንስ ሆፕኪንስ ዩኒቨርሲቲ ዛሬ ማለዳ ያወጣው መረጃ አመልክቷል። የወረርሽኙን በጥድፊያ መዛመት ለመግታት በዓለም ዙሪያ ሀገሮች ጥረት እያደረጉ ናቸው። በናይጄሪያ በዋና ከተማዋ አቡጃ እና በሌጎስ ሰው ከቤቱ እንዳይወጣ ፕሬዚደንቱ ሙሐማዱ ቡሃሪ አዘዋል። የምግብና የውሃ እጥረት ባለባቸው የሊቢያ የስደተኞች ማቆያ ማዕከሎች ወረርሽኙ የተዛመተ እንደሆነ ከባድ እልቂት እንደሚያስከትል ስጋት ፈጥሯል። አሉላ ከበደ የአፍሪካን ይዞታ ያጠናቀሩ ዘገባዎችን ይመለከትልናል።
ፕሬዚዳንት ቡሃሪ በሁለቱ የናይጄሪያ ዋና ዋና ከተሞች ነዋሪዎች በመኖሪያ ቤታቸው ውስጥ እንዲገደቡ ካሳለፉት ውሳኔ በተጨማሪ ወደ ሌሎች የአገሪቱ አካባቢዎች እንዳይሄዱም አሳስበዋል። እልቂት እንዳያስከትል ከሁሉ በእጅጉ ያሰጋውና ለረዴት ባለስልጣናት ራስ ምታት የሆነው ግን እንደ ሊቢያ ያሉ የማሰቃያ ካምፖች የሚል መጠሪያ በተሰጣቸው ቁጥሩ 3000 እንደሚደርስ የተገመተ ሰው ያለባቸው የስደተኞች ማጎሪያዎች ናቸው። እንደ ዓለም የስደተኞች ጉዳይ ተከታታዮች ድርጅት IOM ግምትም ከ700,000 እስከ 1 ሚሊዮን የሚገመት ስደተኛ በዚያች ሀገር በተለያዩ አካባቢዎች ተበትኖ ይገኛል። ጂዩሊያ ትራንቺና ለስደተኞች መብት የቆሙ የህግ አማካሪ ናቸው። አሃዙ ስላለውና ስለሚያሰጋው መከራ በበቂ አይናገርም የሚሉት የመብት ተሟጋቿ ትራንቺያ ከተባበሩት መንግስታት እውቅና ውጪ ሚሊሻዎችና የመንግስቱ ተቃዋሚዎች በሚቆጣጠሯቸው አካባቢዎች በሚገኙ ቁጥራቸው የበዛ የስደተኞች እስር ቤት ሊሆን የሚችለውን ግን መገመት እንኳን አዳጋች ነው ይላሉ። በሌሎች አገሮች ከሚገኙ ዘመዶቻቸው ገንዘብ እንዲያመጡ ከሚያሰቃዩአቸው ህገወጥ አስተላላፊዎች እጅ ያሉትን እጣ ማሰቡም ያንኑ ይሃል አስጨናቂ መሆኑን ጨምረው አመልክተዋል። በሊቢያ የተለያዩ አካባቢዎች ለስደተኞች የህክምና እርዳታ የሚያቀርበው ድንበር የለሽ የሐኪሞች ማህበር MSF በበኩሉ ቁጥሩ የበዛውን ስደተኛ በሙሉ ለመድረስ ፈጽሞ ያለመቻሉን ባለፈው ዓመት ግንቦት ወር ነው ያስታወቀው። እነኚህን ስደተኞች ለመታደግ ዘላቂው መፍትሄ የስደተኞቹ ደህንነት ወደሚረጋገጥባቸው ጊዜያዊ መጠለያ ካምፖች ማዛወር መሆኑን አመልክቶ ከዚያም ስደተኞቹ ሊሄዱ ከሚችሉባቸው ሶስተኛ ሀገሮች ጋር የሚደረግ ስምምነት ነው ብሎ ነበር። ይሁን እንጂ የዚያ ህልም እውን የመሆን ተስፋ በእጅጉ የራቀ ሆኗል። ይህ በእንዲህ እንዳለ የድንበር የለሹን ሐኪሞች ማህበር የመሰሉ የረድኤት ሰራተኞች ደራሽ ለሌላቸው ስደተኞች የሚያበረክቱትን ጥረት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አወድሰዋል። የራሳቸውን ደህንነት ለአደጋ አጋልጠው ሌሎችን ለማዳን ሌት ተቀን የሚተጉ ሲሉ ነው የገለጧቸው። የስደተኞቹም ተስፋ እነኚህ ወገኖች ብቻ ይመስላሉ።
በዓለም ዙሪያ የወረርሽኙን ይዞታ በቃኙ ሌሎች ዘገባዎች ስፔን ተጨማሪ 838 ዜጎቿ በኮሮና ቫይረስ ምክንያት መሞታቸውን አስታውቃለች። አጠቃላዩ የሞቱት ሰዎች ቁጥር 6528 መድረሱ ነው። በዚህም በሟቾች ቁጥር ብዛት ጣሊያንን በሁለተኛነት እየተከተለች ነው። በተጠቂዎች ብዛት ደግሞ ዩናይትድ ስቴትስ እና ጣሊያንን በሶስተኝነት ተከትላለች። ስፔን የወረርሽኙን በፍጥነት መዛመት ለመቆጣጠር በተለያዩ የዓለም ሀገሮች እየተወሰደ ያለውን የእንቅስቃሴ እገዳ እርምጃ ከሁለት ሳምንታት በፊት መውሰዷ ይታወሳል። ዛሬ ደግሞ የሩሲያ ዋና ከተማ ሞስኮ ሰው ምግብና መድኃኒት ለመግዛት አለያም ሐኪም ቤት ለአጣዳፊ ሕክምና ከመሄድ ባለፈ ከቤቱ እንዳይወጣ ትዕዛዝ ተሰጥቷል። በአሁን ወቅት ከየትኛውም ሀገር ቁጥሩ የበለጠ የቫይረሱ ተጠቂ ባላት በዩናይትድ ስቴትስ ደግሞ የኒውዮርክ ክፍለ ግዛት በበሽታው የሞቱባት ሰዎች ቁጥር ከ1000 አልፏል። የባህር ኃይሉ የመርከብ ላይ ሆስፒታል ዛሬ ኒውዮርክ ከተማ ሲደርስ የተጨናነቁት ሆስፒታሎች ጥቂት ፋታ ያገኛሉ ተብሎ ተስፋ ተደርጓል። ፕሬዚደንት ዶናልድ ትራምፕ የቫይረሱን መዛመት ለመግታት የወጡት የማህበራዊ ርቀት መመሪያዎች እስከ ቀጣዩ የአውሮፓውያን ሚያዝያ ወር መጨረሻ ድረስ እንደሚራዘሙ አስታውቀዋል። በዚህ ላይ ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። በዓለም ዙሪያ ሆስፒታሎች በህሙማን ብዛትና በአቅርቦት እጥረት ላይ መሆናቸውን አስመልክተው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ የጤና ሰራተኞች እያበረከቱ ስላሉት አስተዋጽኦ ምስጋናቸውን ገልጸዋል። ደቡብ ኮሪያ በኮሮና ቫይረስ ወረርሽኝ ምክንያት በህዝቡ ላይ የተፈጠረውን የኢኮኖሚ ችግር ለመቅረፍና የሀገሪቱ ኢኮኖሚም እንዲያንሰራራ በማለት ለሚበዛው ህዝቧ እስከ $820 የሚደርስ አጣዳፊ ድጋፍ ልትሰጥ መሆኑ ተገልጿል። የገንዘብ ድጋፉ ባለጸጎቹን ቤተሰቦች ግን አይጨምርም ተብሏል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ረዳት የሆኑ ሰው በኮሮና ቫይረስ መጠቃታቸው በምርመራ መገኘቱ ተነግሯል። ሪቫክ ፓሉክ ታዲያ ሐሙስ ዕለት ከጠቅላይ ሚኒስትሩና ከሌሎችም በርካታ የፖለቲካ ሰዎች ጋር ተገናኝተው እንደነበረ ይፋ አድርገዋል። ጠቅላይ ሚኒስትሩና የምክር ቤቱ አባላት በለይቶ ማቆያ እንዲገለሉ ይደረግ እንደሆን ግን ለጊዜው የተነገረ ነገር የለም። እስራኤል እስካሁን የተረጋገጡ 4347 የቫይረሱ ተጠቂዎች እንዳሏት ዛሬ የወጣው የጆንስ ሆፕኪንስ ዩኒቨርሲቲው የወረርሽኙ መረጃ ማዕከል ገልጿል። በመጨረሻም ሰሜን ምዕራባዊ ሶሪያ ውስጥ ከሚገኝ ወህኒ ቤት ያመለጡትን ቁጥራቸው ያልታወቀ እስረኞች በዩናይትድ ስቴትስ የሚታገዙት የኩርድ ኃይሎች እየፈለጉ ናቸው። አልሐሳ ክፍለ ግዛት የሚገኘው ወህኒ ቤት የሶሪያ ዲሞክራሲያዊ ኃይሎች በነውጠኛው ቡድን ላይ በተገኘው ድል ቁልፍ ሚና ከተጫወቱ በኋላ ብዙ ሺዎችን የቡድኑን ተዋጊዎች ያሰሩበት እንደሆነ ተገልጿል። በዩናይትድ ስቴትስ የሚመራው ጥምረት ኃይል ዝቅተኛ ደረጃ ላይ ያሉ የአይሲስ አባላት ናቸው ያላቸውን ለማደን ከአየር ቅኝት በማካሄድ እያገዘ መሆኑን ተናግሯል። እስረኞቹ የወህኒ ቤቱን የጥበቃ ካሜራዎችና በሮች ሰባብረው እንዳመለጡ ነው የወህኒ ቤቱ ኃላፊና የሶሪያው የዲሞክራሲያዊ ግንባር የጦር አዛዥ የገለጹት። በወህኒ ቤቱ ታስረው ከነበሩት መካከል ወደ 2000 የሚሆኑ ከሌሎች ሀገሮች ወደ ሶሪያ ተጉዘው ከአይሲስ ጎን ሲዋጉ የነበሩ አሉባቸው። SDF የሶሪያው ዲሞክራሲያዊ ግንባር ሌሎቹ ሀገሮች ዜጎቻቸውን እንዲረከቡን ጠይቀን ነበር፣ ብዙዎቹ ጀርባቸውን ሰጥተውናል ሲል አማሯል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መጋቢት 21 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በጣሊያን ሚላን ከተማ የሚኖሩ ኢትዮጵያዊ ትረዳት ነርስ ለኮሮና ቫይረስ ተጋልጠዋል። ከባለቤታቸው ጋር ራሳቸውን ለይተው ቤት ይገኛሉ። አነጋግረናቸዋል። ወይዘሮ ሳራና ባለቤታቸው አቶ አሸብርን በዚህ ምሽት በስፋት ይዘን እንመለሳለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በአማራ ክልል የመጀመሪያዎቹ ሁለት ሰዎች ለኮሮና ቫይረስ መጋለጣቸው ተረጋግጧል። ሁለቱም በለይቶ ማቆያ ውስጥ እንደሚገኙ ተገልጿል። ይህ በእንዲህ እንዳለ ወደ ክልሉ በሁሉም አቅጣጫዎች የሕዝብ ማመላለሻ እንዳይገባ ካለፈው እኩለ ሌሊት አንስቶ ታግዷል። በክልሉ ኮቪድ-19ን ለመቆጣጠር የተቋቋመው እዝ አስተባባሪ የሆኑት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር ፋንታ ማንደፍሮ በሰጡት መግለጫ በክልሉ ውስጥም ወደ ዞንና ወረዳ የሚደረግ ጉዞ በቅርቡ እንደሚቆም አክለው ገልጸዋል። አስቴር ምስጋናው ዝርዝር ዘገባውን ይዛለች።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩትና የጤና ጥበቃ ሚኒስቴር ዛሬ በድረገጻቸው ይፋ ባደረጉት መረጃ በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 23 መድረሱን አስታውቀዋል። ከነዚህ ውስጥ ሁለቱ የተገኙት አማራ ክልል ውስጥ ነው። በቫይረሱ መያዛቸው የተረጋገጡ ግለሰቦች በአማራ ክልል በባህር ዳር ከተማ ነዋሪ የሆኑት የ37 ዓመት ሴትና በአዊ ብሔረሰብ አስተዳደር ዞን የአዲስ ቅዳም ነዋሪ የሆኑ የ32 ዓመት ወንድ ኢትዮጵያዊ ናቸው። ሁለቱ ግለሰቦች ወደ ሀገሩ ቤት የመጡት የአስገዳጅ ለይቶ ማቆያ ከመጀመሩ አስቀድሞ መሆኑ ተገልጿል። የመጀመሪያዋ ታማሚ መጋቢት 10 ቀን ከዱባይ፣ ሁለተኛው ታማሚ ደግሞ ከአሜሪካ መጋቢት 12 ቀን የገቡ ናቸው። ሁለቱም ታማሚዎች የበሽታውን ምልክት በማሳየታቸውና በላብራቶሪ በተደረገላቸው ምርመራ በቫይረሱ መያዛቸው ተረጋግጧል። በአሁኑ ሰዓት በክልሉ በተዘጋጀው ለይቶ ማቆያ ውስጥ እንደሚገኙም ነው የተገለጸው። ይህ በእንዲህ እንዳለ በአማራ ክልል የኮሮና ቫይረስን ለመከላከልና ለመቆጣጠር የተቋቋመው ኮማንድ ፖስት ከትላንት ሌሊት 6 ሰዓት ጀምሮ ከተለያዩ አቅጣጫዎች ወደ ክልሉ የሚገቡ የህዝብ ማመላለሻ ተሽከርካሪዎች ላይ እግድ መጣሉን አስታውቋል። እግዳው የተጣለው ከተለያዩ ክልሎች ወደ ክልሉ የሚመጡ ሰዎች በመብዛታቸው ነው ብለዋል የኮማንድ ፖስቱ አስተባባሪና የአማራ ክልል ምክትል ርዕሰ መስተዳደር ዶክተር ፋንታ ማንደፍሮ።
አዲስ አበባ ያለው ማህበረሰብ ወደ ክልሎች በጣም እጅግ ሰፊ በሆነ በቡድን ባልተለመደ መልኩ የሚደረግ ከፍተኛ የሆነ እንቅስቃሴ በመታየቱ ይሄ ደግሞ ለበሽታው መሰራጨት እጅግ አመቺ ሁኔታን ስለሚፈጥር ከሌሎች ክልሎች ወደ ክልሉ የሚደረጉ እንቅስቃሴዎችን ለመግታት ነው የተሞከረው። የዓለም አቀፍ ተሞክሮችም የሚያሳዩት ይሄ ነው። ከሀገራችን ነባራዊ ሁኔታ የኢኮኖሚ የማህበራዊ ትስስራችን እንዲህ በቀላሉ የማይፈታ ስለሆነ ነው እንጂ ሌሎች ሀገሮች እኮ በአንድ ቀን ምሽት በቤታቸው ቁጭ በሉ ብለው ነው ያስተላለፉት። እኛ ግን ቢያንስ በየክልላችን እንቆይ የሚለውን ለማድረግ ነው የሞከርነው።
ከክልሉ ወደ ዞንና ወደ ወረዳ የሚደረግ እንቅስቃሴም በቅርቡ እንደሚታገድ ነው ዶክተር ፋንታክሎ የገለጹት።
የገጠሩ ማህበረሰብ የተከሰተውን ወረርሽኝ መድኃኒት የሌለው ቀሳፊ መሆኑን ተረድቶ ወደ ከተማዎች እንዳይንቀሳቀስና በያለበት ተረጋግቶ እንዲቀመጥ፣ ሁኔታዎቹ እየከፉ በሄዱ ጊዜ በክልል ውስጥ የሚካሄዱ የማንኛውም አይነት የትራንስፖርት መገናኛዎች ሊቋረጡ ስለሚችሉ ለማህበረሰባችን ሊታወጅ ስለሚችል ሁሉም በቋሚነት ወደሚኖርበት ወይም ደግሞ በቋሚነት ሊቆይበት ወደሚችለው ቦታ የትራንስፖርት እንቅስቃሴዎች ታግደዋል የሚለው ዜና እና ወይም መግለጫ ሳይወጣ ወደ የቦታው ሂዶ ቀጣዩን ከኮማንድ ፖስቱ የሚወጡ መረጃዎችንና መግለጫዎችን እንዲከታተል ለብዙ ሚዲያዎች ኦሬዲ ደርሷል። ማንም ሰው በግብይትም ሆነ ለተለያየ ጉዳይ ወጥቶ ያለው በከተማም ይሁን በተለያየ በእንግድነት ያለው ማህበረሰብ ወደ ቦታው መክተት አለበት። በሽታውን ለመከላከል እንቅስቃሴን መገደብ ነው።
ከዩኒቨርሲቲ ወደ ቤተሰቦቻቸው እየመጡ የሚገኙ ተማሪዎች ግን በልዩ ሁኔታ የሚገቡ መሆኑን ጠቁመዋል። በክልሉ በብጥ እንደሚገኙ ገልጸው ከነርሱ ጋር ንክኪ የነበራቸውን ሰዎች የመለየት ስራ እየተሰራ መሆኑን ተናግረዋል።
ከሁለቱ ሰዎች ጋር የተገናኘ ከመጡበት ጊዜ ጀምሮ እነማን ጋር ነው የተገናኙ፣ እነዛ ያገኙዋቸው ሰዎች እነማንን ሌላ አግኝተዋል የሚለውን የፍለጋ ስራ እየሰራ ነው ያለ ነው።
ምክትል ርዕሰ መስተዳደሩ አክለውም ህብረተሰቡ ሳይደናገጥ ከወረርሽኙ ራሱን እንዲጠብቅ አሳስበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ አስቴርን ለዘገባው። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል የከተማ ውስጥ የህዝብ ማመላለሻ እንዲገታ ተወስኗል። ክልል ውስጥ የሚገኙ የከፍተኛ ትምህርት ተቋማትና ሌሎችም ድርጅቶች ለኮቪድ-19 ለይቶ ማከሚያ ማዕከላት ይሆናሉ። ሙክታር ጀማል ተጨማሪ አለው።
የኦሮሚያ ክልል አዳማ ከተማ 3 ሰዎች ኮሮና ቫይረስ ከተገኘባቸው በኋላ ስጋትና መደናገጥ ይታያል። የቫይረሱን ስርጭት ለመግታት የክልሉ መንግስት ያወጣውን ባለ 12 ነጥብ ውሳኔ በኦሮሚያ ምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ አቶ አዲሱ አረጋ ዘርዝረዋል። ሀገር አቋራጭ የህዝብ ትራንስፖርትን ጨምሮ በየከተሞቹ ያሉ የታክሲ አገልግሎቶች ሙሉ በሙሉ እንደሚቋረጡ፣ ከወረዳ ወደ ወረዳ አገልግሎት የሚሰጡ ማመላለሻዎች ጭነታቸውን በግማሽ እንዲቀንሱ፣ የመንግስትና የፓርቲዎችን ጨምሮ ምንም አይነት ስብሰባዎች እንዳይካሄዱ፣ ህብረተሰቡ ከገጠሩ ወደ ከተማ የሚያደርገውን ጉዞ እንዲቆጠብ መወሰኑ ነው አቶ አዲሱ የተናገሩት።
በሚቻለው መጠን ህብረተሰባችን በተለይ ገጠር አካባቢ ያለው ማህበረሰብ በቀዬው በአካባቢው እንዲቆይ ተወስኗል። የህዝብ እንቅስቃሴ በተለይ ከገጠር ወደ ከተማ የሚደረጉ እንቅስቃሴዎች እንዲገቱ እንዲገደቡ ተወስኗል። ስለዚህ በየደረጃው ያለው የጸጥታ አካልም ይሄን ውሳኔ ተገንዝቦ እንዲያስፈጽም መመሪያ እየተላለፈ መሆኑን ለማሳወቅ ነው ማለት ነው። ከዚህ ጋር ተያይዞ ትላልቅ የገበያ ስፍራዎች ከወረዳ ወረዳ ሰዎች የሚንቀሳቀሱባቸው፣ ከፍተኛ መጠን ያለው ግብይት የሚደረግባቸው ትላልቅ የገበያ ስፍራዎች ለጊዜው እንዲዘጉ፣ ከዛሬ ጀምሮ አገልግሎት መስጠት እንዲያቆሙ ተወስኗል ማለት ነው።
በኦሮሚያ ክልል መግቢያና መውጫ ከተሞች ላይ የሰውነት ሙቀት መለኪያና ሌላም ክትትል የሚደረግ መሆኑን የተገለጸ ሲሆን በክልሉ ውስጥ የሚገኙ ዩኒቨርሲቲዎች፣ ኮሌጆች፣ የወጣት ማዕከላትና ትምህርት ቤቶች ለለይቶ ማከሚያና ማቆያነት እንደሚያገለግሉም ተገልጿል። የሕክምና ትምህርት እየተማሩ የሚገኙ ተማሪዎችና ጡረታ የወጡ የሕክምና ባለሙያዎች ጥሪ ሊደረግላቸው ስለሚችል ራሳቸውን እንዲያዘጋጁ የኦሮሚያ ብሔራዊ ክልላዊ መንግስት አሳስቧል። የሃይማኖት ተቋማት በርከት ያለ ቁጥር ያላቸው ምዕመናን እንዳይሰባሰቡ የታገዱ ሲሆን ሌሎችም ሰው ሊሰባሰብባቸው የሚችሉ ጭፈራ ቤቶች፣ የጫት መቃሚያና የሽሻ ማጨሻ የመሳሰሉ ቦታዎች ሙሉ በሙሉ እንዲዘጋ መወሰኑን ነው አቶ አዲሱ የተናገሩት።
መንግስት እነዚህን ውሳኔዎች ያስተላለፈው ህብረተሰባችን በቫይረሱ ሊደርስበት የሚችልውን አደጋ ለመከላከል ሲባል እንደሆነ ሁሉም ህብረተሰብ ማወቅ አለበት። ይህንን በጥብቅ ዲሲፕሊን እንዲፈጽም መንግስት ጥሪውን ያስተላልፋል። ከዛ ባለፈ ግን በየደረጃው ያለው የመንግስት ጸጥታ አስከባሪ አካል፣ የኦሮሚያ ፖሊስ፣ የኦሮሚያ ልዩ ኃይል፣ የኦሮሚያ ሚሊሻና ሌሎችም አካላት ተረባርበው ህግን በማስከበር ይህን ውሳኔ ከዛሬ ጀምሮ ተፈጻሚ እንዲያደርጉ ጥሪያችንን እናስተላልፋለን።
የመንግስት መስሪያ ቤቶች አገልግሎት መስጠታቸው የሚቀጥል ቢሆንም የየመስሪያ ቤቱ ኃላፊዎች ቀደም ሲል የወጡ መስፈርቶችን መሰረት አድርገው ሰራተኞችን እየለዩ ፍቃድ እንዲሰጡ እንደሚደረግ ተገልጿል። ሐሰተኛ መረጃ የሚያሰራጩ አካላት ላይ መንግስት ህጋዊ እርምጃ እንደሚወስድ አቶ አዲሱ አጽንኦት በመስጠት ነው የገለጹት። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር። ወደ ደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚገባና የሚወጣ ማንኛውም የህዝብ ማመላለሻ ከዛሬ ጀምሮ ላልተወሰነ ጊዜ ተቋርጧል። በከተሞች የታክሲ አገልግሎት ላይም ገደብ መጣሉን የክልሉ የኮሮና ቫይረስ ወረርሽኝ መቆጣጠሪያና መከላከያ ግብረ ኃይል ዛሬ በሰጠው መግለጫ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
በደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የሚመራው የክልሉ የኮሮና ቫይረስ ወረርሽኝ መቆጣጠሪያና መከላከያ ግብረ ኃይል ዛሬ ለጋዜጠኞች በሰጠው መግለጫ ከአዲስ አበባ ጨምሮ ማንኛውም ወደ ክልሉ የሚገባና ከክልሉ የሚወጣ የህዝብ ትራንስፖርት ስምርት ከዛሬ መጋቢት 21 2012 ዓ.ም ከቀትር 6 ሰዓት ጀምሮ መቋረጡን አስታውቋል። መግለጫውን የሰጡት የግብረ ኃይሉ አባል የሆኑት የክልሉ የመሰረተ ልማት ዘርፍ አስተባባሪና የትራንስፖርትና የመንገድ ልማት ቢሮ ኃላፊ አቶ ማስረሻ ብላቸውና የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን ሲሆኑ ውሳኔው እንዲተላለፍ ያስገደደው በአገሪቱ በወረርሽኙ የተያዙ ሰዎች ቁጥር የጨመረና ስርጭቱም የተባባሰ መሆኑ የሰው ዝውውር ለወረርሽኙ መዛመት ከፍተኛ አስተዋጽኦ በማሳደሩ ከዚህ በፊት በክልሉ መንግስት የተላለፉ ውሳኔዎች ተግባራዊ አለመሆናቸውና ከፍተኛ ቁጥር ያለው ህዝብ ወደ ክልሉ የገቡ መሆናቸው ነው ብለዋል። የክልሉ የኮሮና ቫይረስ ወረርሽኝ መቆጣጠሪያና መከላከያ ግብረ ኃይል ውሳኔ ቁጥር 2 ያሉትንም አቶ ማስረሻ በዝርዝር አብራርቷል።
ከተለያዩ የሀገራችን ክልሎች አዲስ አበባን ጨምሮ ወደ ክልላችን የትኛውም አካባቢ የሚደረግ የህዝብ ትራንስፖርት ስምሪት የተቋረጠ ስለሆነ በዚህም ከፍተኛ ሀገር አቋራጭ ትራንስፖርትና ከክልል ወደ ክልል የሚደረጉ አነስተኛና መለስተኛ የህዝብ ትራንስፖርት ስምሪቶች ላልተወሰነ ጊዜ ተቋርጠዋል። ክልላችንን አቋርጠው የሚያልፉ የህዝብ ትራንስፖርት ስምሪት በተመለከተ በክልላችን ወሰን ውስጥ ተሳፋሪን ሳያራግፉና ሳይጭኑ በተፈቀደላቸው ስምሪት ብቻ ማለፍ ይችላሉ። በክልላችን ውስጥ ባሉ ዞኖች መካከልና ከዞን ወደ ወረዳ የሚኖሩ ማንኛውም የህዝብ ትራንስፖርት ስምሪት ላልተወሰነ ጊዜ ተቋረጠ ይሆናል። ሶስተኛ፣ በክልላችን በየትኛውም አካባቢ በባለ ሁለት እግር ሞተር ሳይክል የሚደረግ እንቅስቃሴ በተመለከተ ለመንግስታዊ ስራና ለግል አገልግሎት ከአሽከርካሪ ውጪ መሳፈር ያልተፈቀደ መሆኑን እናስገነዝባለን።
ሐዋሳን ጨምሮ በከተሞች የታክሲ አገልግሎት ላይም ግብረ ኃይሉ ገደብ መጣሉም አቶ ማስረሻ ተናግሯል።
የመጫን ልካቸው 11 የሆኑ ሚኒባስ ታክሲዎች ይህ ውሳኔ ከተላለፈበት ጊዜ ጀምሮ 6 ተሳፋሪዎችን ብቻ አሳፍረው የሚንቀሳቀሱ ሲሆን በተሳፋሪዎችና በባለሀብቶች መካከል በሚኖር የታሪፍ መሰረት ለ11 ሰዎች ሲከፈል የነበረው ታሪፍ ለ6 ሰዎች በነፍስ ወከፍ ተካፍሎ በዛ ልክ የሚስተናገዱ እንዲሆኑ ይደረጋል። በዚህ ስር በከተማ ታክሲ ስምሪት ላይ የምንገለገልባቸው ሌሎች የትራንስፖርት አማራጮች ማለትም የባለ 3 እግር ባጃጅ የመጫን አቅማቸው 3 ነው ይታወቃል። ስለዚህ የባጃጅ ተሽከርካሪዎቻችን 2 ሰዎችን ብቻ አሳፍረው የሚንቀሳቀሱ ይሆናል። በተመሳሳይ መልኩ በከተማ ውስጥ የምንገለገላቸው የዳማስ ሚኒባስ ታክሲዎች የመጫን ልካቸው 7 ሲሆን እነዚህ ዳማስ ሚኒባስ ታክሲዎች 4 ሰዎችን ብቻ አሳፍረው እንዲንቀሳቀሱ ይደረጋል። ይህ እንግዲህ ከወቅታዊ ችግር አኳያ በግብረ ኃይሉ የተወሰነ ወቅታዊ መፍትሄ ነው የሚሆነው። ስለዚህ ተሳፋሪዎችም የታክሲ ባለቤቶችም ባለንብረቶችም ይህንን በማወቅ አስፈላጊውን እርዳታና ድጋፍ በማድረግ ለውሳኔ ሀሳቡ እንዲተባበሩ ጥሪያችንን ማሳለፍ እንፈልጋለን።
ከተለያዩ ከፍተኛ ትምህርት ተቋማት ወደ ቤተሰቦቻቸው የሚመለሱ ተማሪዎችን የሚያመላልሱ የትራንስፖርት ስምሪትን በተመለከተም የተቀመጡ ሁኔታዎችን ባያብራራም በልዩ ሁኔታ ይስተናገዳሉ ብሏል መግለጫው። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይ ሰለሞን ኮሮና ቫይረስ በክልሉ ህዝብ ላይ ጉዳት እንዳያደርስ እየተከናወኑ ናቸው ያሏቸውንም ተግባራት ዘርዝረዋል።
ዋናው የዚህ ቫይረስ ስርጭት መነሻ የሆነው የህዝብ ጥግግት ነው። እንደገና ደግሞ ሌሎች ተያያዥ የማህበረሰቡ እንቅስቃሴ ላይ ለስርጭቱ አስተዋጽኦ የሚያደርጉ ነገሮች መታረም አለብ ተብሎ በክልላችን ጤና ቢሮ በኩል በተቀመጠው አቅጣጫ መሰረት በየዘርፉ ሁሉም የኮሚቴው የዘርፍ አደረጃጀት እቅድ አውጥቶ እየሰራ ነው የሚገኘው። ከዚህ ውስጥ በዋናነት መጀመሪያ ላይ በስፋት የተሰራው ምንድነው? የግንዛቤ ማስጨበጫ ስራ ነው። ይሄንን ያስተምሮ ስራ ወደ ተግባር ከመቀየር አንጻር በርካታ ችግሮች አሁንም አሉ። የሃይማኖት ተቋማት አካባቢ ላይ የተቀመጠውን ይሄ የአካል ርቀት ጠብቆ ያለማምለክ፣ ገበያ አካባቢ ላይም በምናይበት ጊዜ እንደዚሁ ደግሞ ማህበራዊ ርቀትን ጠብቆ ሸመታ ያለማካሄድ፣ ያለመገበያየት ሁኔታዎች ይታያሉ። ነገር ግን ይሄ አሁንም ሊቀረፍ የሚገባው ህብረተሰቡ እገዛ ሲያደርግ ነው ብሎ ነው የክልሉ መንግስት የሚያስበው። ከመንግስት ብቻ በሆነ ነገር ይሄንን ቫይረስ ስርጭት እንከላከላለን ተብሎ አይታሰብም። ከክልሉ ጤና ቢሮ ወደ ታች ካሉ የጤና መዋቅር የሚተላለፉ የመከላከያ መንገዶችን ህብረተሰቡ መተግበር መቻል አለበት።
በክልሉ የወረርሽኝ ቁጥጥርና ክትትል አጠናክሮ የህዝብን ደህንነት ለማስጠበቅ ውሳኔው በመላው የክልሉ አካባቢዎች ተፈጻሚ እንዲሆን የተላለፈ መሆኑና የመንግስት የጸጥታ ኃይል እንዲያስፈጽም መታዘዙን መግለጫው አስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። የኮሮና ቫይረስ ወረርሽኝን ለመከላከል የአስቸኳይ ጊዜ አዋጅ ቀደም ሲል ያወጣው የትግራይ ክልል መንግሥት ትናንት ተጨማሪ ውሳኔዎችን አሳልፏል። የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የሰጡትን መግለጫ የተከታተለው ሙሉጌታ አጽባሃ ተጨማሪ አለው።
ከመጋቢት 17 2012 ጀምሮ የኮሮና ቫይረስ ወረርሽኝ ለመከላከል የትግራይ ክልል መንግስት ለሁለት ሳምንታት ያወጀው አስቸኳይ ጊዜ አዋጅ ተግባራዊ እየሆነ ነው። በትናንትናው ዕለት የአስቸኳይ ጊዜ አዋጁ አፈጻጸምና ተጨማሪ ውሳኔዎች አስመልክቶ የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሰብሳቢ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለክልሉ መገናኛ ብዙሃን መግለጫ ሰጥቷል። ዶክተር ደብረጽዮን እንደተናገሩት በክልሉ አዋጁ በተሻለ መልኩ ተግባራዊ እየሆነ ነው ብለዋል። ሆኖም በአንዳንድ የክልሉ አካባቢዎች የሰዎች መሰባሰብ እንዳልቀነሰ ገልጸው ይህንንም ሊስተካከል ይገባል በማለት ተናግረዋል። የሰዎች መሰባሰብ ለመቀነስም በክልሉ ሁሉንም አካባቢ የሚገኙ ቡና የሚሸጥባቸው ካፌዎችና ጭማቂ ቤቶችም ከዛሬ መጋቢት 21 ጀምሮ ለሁለት ሳምንታት እንዲዘጉ መወሰኑን ተናግረዋል።
ዕፅዋት ግብአን ተወሰኽቲ ናይ ንግድ ትካላት ኣሎ እቲ ምክንያት ትበልና ኢና
መዘጋት ያለባቸው ተጨማሪ የንግድ ተቋማት አሉ። የተለያዩ ሰዎች ተሰብስበው አላስፈላጊ ችግር ሊያመጣ ስለሚችል ነው። በእነዚህ ተቋማት ተራርቀህ በመቀመጥ ለውጥ ማምጣት አልተቻለም። በዚህ ሁለት ቀናት ይህንን ተገንዝበን ነው ተጨማሪ አዲስ ውሳኔዎች ያሳለፍ ነው ያሉት። የንግድ ተቋማት በዚህ ሁለት ሳምንታት ስራ የማይሰሩ በመሆናቸው የቤት ክራይ በዚህ አንድ ወር ግማሽ ብቻ እንዲከፍሉ ተወስኗል ሲሉም ገልጸዋል። እንዲሁም ኮማንድ ፖስቱ ወደ ትግራይ የሚገባ ማንኛውም ሰው ወደ ጤና ተቋማት ቀርቦ ሪፖርት እንዲያደርግ ወስኗል ብለዋል። ከውጭ ሀገራት ይሁን ከሌሎች የኢትዮጵያ አካባቢዎች ከመጋቢት 1 2012 ጀምሮ ወደ ትግራይ የገባ ማንኛውም ሰው፣ ከትግራይ ውጭ ደርሶ የተመለሰ ሰው ለጤና ተቋማት ማሳወቅ አለበት በማለት ተናግሯል። ከውጭ ሀገር ለመጣ መጋቢት 22 2012 ዓ.ም እንዲሁም በኢትዮጵያ ከሚገኙ ሌሎች ክልሎች ወደ ክልሉ የገባ ደግሞ መጋቢት 23 እና 24 በአካባቢው ወደሚገኙ ጤና ተቋማት በመቅረብ ሪፖርት እንዲያደርጉ ና እንዲመረመሩ ተወስኗል ብሏል ዶክተር ደብረጽዮን።
ከባቢ ዘላ ናይ ጠና ትካል ከይዱ ሆቴል ተሆይኑ ጠየቁ።
በየአካባቢው የሚገኙ የጤና ተቋማት ሂዶ በሆቴልም ካለ ደግሞ ጠይቆ በማንኛውም የጤና ተቋም ሂዶ ማሳወቅ አለበት። ወደ ትግራይ በሚገቡበት ጊዜ ደግሞ ምርመራ እንደሚደረገው በሄዱበት የጤና ተቋም ተጨማሪ ምርመራ ይደረግላቸዋል። ማንኛውም በመጋቢት ወር ወደ ትግራይ የገባ ሰው እንድናውቅ ያግዘናል። ከውጭ ሀገራት ይሁን ከሌሎች ክልሎች እንዲሁም ከትግራይ ወጥቶ የተመለሰ ሁሉ ይመዘገባል ብለዋል። ከአዋጁ ጋር በተያያዘ ቅዳሜ መጋቢት 19/2012 ዓ.ም በወረዳው ጅራ በሚባል ቀበሌ ፖሊስ በአዋጁ መሰረት መጠጥ ቤት ለመዝጋት በሚንቀሳቀስበት ጊዜ በተፈጠረው አለመግባባት በፖሊስ በተተኮሰ ጥይት ያንድ ወጣት ሕይወት ማለፉን አሳውቋል። ከግድያው ጋር ተያይዞ ተጠርጣሪ ፖሊስ በቁጥጥር ስር መዋሉ ተገልጿል። በሌላ ዜና በትግራይ የሚገኙ 4 ዩኒቨርሲቲዎች መቀለ፣ አድግራት፣ ራያና አክሱም ዩኒቨርሲቲዎች የለይቶ ማቆያ ማዕከል ሆነው እንዲያገለግሉ የዩኒቨርሲቲዎቹ ፕሬዝዳንቶች ከትግራይ ክልል የኮሮና ቫይረስ መከላከል ግብረ ኃይል አስተባባሪ ዶክተር አብርሃም ተከስተ ጋር መወያየታቸው የመቀለ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ ገብረህይወት በትዊተር ገጻቸው ጽፈዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
የጅቡቲ መንግስት ህገወጥ ናቸው ብሎ ወደ ኢትዮጵያ የመለሳቸውን 810 ኢትዮጵያውያን ተቀብሎ በለይቶ ማቆያ እንክብካቤ ያደረገ መሆኑን የድሬዳዋ አስተዳደር አስታውቋል። ለ14 ቀናት በሚቆዩበት መለያ ስፍራ መሰረታዊ አቅርቦች እንደሚሟሉላቸውና የኮሮና ቫይረስ ምርመራ እንደሚደረግላቸው ተገልጿል። አዲስ ቸኮል ዝርዝሩን ይዟል።
ህጋዊ የመኖሪያ ፈቃድ የሌላቸውና በጅቡቲ ይኖሩ የነበሩ ኢትዮጵያውያን በሳምንቱ ማለቂያም ወደ ኢትዮጵያ መግባት መቀጠላቸውና ቁጥራቸውም 1875 መድረሱን የድሬዳዋ አስተዳደር አስታወቀ። የድሬዳዋ አስተዳደር የአደጋ ስጋት ቅነሳ ስራ አመራር ጽፈት ቤት ኃላፊ አቶ አርቢቡህ ባለፈው ሳምንት ከከተማው ጣ ብሎ በሚገኝ የጉምሩክ መጋዘን የነበሩ 814 ተመላሾችን ጨምሮ 1475ቱ የጅቡቲ ተመላሾች ድሬዳዋ ዩኒቨርሲቲ ውስጥ ከህብረተሰቡ ተለይተው አስፈላጊው ድጋፍ እየተደረገላቸው ነው ብለዋል።
ከጅቡቲ እንደመለሱ ተደረጉ ወገኖቻችን መጋቢት 17 ነው እንደ ድሬዳዋ የተረከብናቸው። መጋቢት 17 ላይ ቁጥራቸው 814 ነበር። ከተወሰነ ሰዓታት በኋላ ደግሞ ተጨማሪ 6 ተጨምሮ ወደ 820 ነው የተረከብነው። መጋቢት 18 ደግሞ በርካታ ከ10 በላይ መኪና ተጭኖ የመጡበት ሁኔታ ነው ያለው። ስለዚህ አሁን በአጠቃላይ 1475 ወገኖቻችን ተረክበናል። በፊት ያው ከከተማ መውጫ 4 ኪሎ ሜትር የኢትዮጵያ ጉምሩክ ኮሚሽን ህንጻ ነበር ያሳረፍናቸው። ቁጥራቸው በርከት ስላለ አሁን ሙሉ ለሙሉ ከመጋቢት 19 ጀምሮ ወደ ድሬዳዋ ዩኒቨርሲቲ አሸጋግረናቸዋል። አሁን እኛ እያደረግናቸው ያለው ያው ማቆያ ቦታ አስቀምጠናቸዋል። በበቂ ደረጃ ምግብ እያቀረብን ያለንበት ሁኔታ ነው ያለው። የመጠጥም ሆነ የአልባሳት አገልግሎትም እየሰጠናቸዋል። በተለይ ሴቶችን የሚያስፈልጋቸውን ማንኛውም የጽዳት እቃም ሆነ አልባሳት እያቀረብን ያለንበት ሁኔታ ያለው። ሌላውም የጤናም የጸጥታና የደህንነት አገልግሎትም እየሰጠ ያለበት ሁኔታ ነው ያለው። ከኛ ጋር የሚቆዩት ያው የ14 ቀን ቆይታ ነው የሚኖራቸው። አሁን 15 ቀን ከኛ ጋር አሉ። ከ9 ቀን በኋላ ያው በድሬዳዋ መስተዳድርና ከአጋር ድርጅቶች ጋር በመተባበር የትራንስፖርት አገልግሎት እንዲሁም ደግሞ የሚያስፈልጋቸውን የመንገድ የሚያስፈልጋቸውን ወጪዎችንም አሁን እያዘጋጀን ያለንበት ሁኔታ ነው።
ሌሎች 400 የጅቡቲ ተመላሾች በሶማሌ ክልል አይሻ ወረዳ በለይቶ ማቆያ እንደሚገኙ አስታወቁት አቶ አርቢ። እነሱም የ14 ቀን የቆይታ ጊዜያቸውን ሲጨርሱ አስፈላጊው ምርመራና ድጋፍ ተደርጎላቸው ወደ የትውልድ አካባቢያቸው ይላካሉ ብለዋል። የተመላሾችን ጤንነት ለመከታተል ያስተዳደሩ ጤና ቢሮ የሕክምና ባለሙያዎችን በቋሚነት መመደቡን የገለጹት የጤና ቢሮ የኮሙኒኬሽን ኃላፊ ወይዘሮ ስንታየው ደበሳ ከተመላሾቹ መካከል እስካሁን የኮሮና ስጋት የታየባቸው አለመኖራቸውን አስታውቀዋል። ከድሬዳዋ ጋር ጠንካራ የህዝብ ለህዝብ ትስስር ያላት ጅቡቲ እስካሁን 18 ዜጎቿ የኮሮና ቫይረስ እንዳለባቸው የተረጋገጠ ሲሆን በዚህ ወቅት ኢትዮጵያውያኑ ግዛቷን ለቀው እንዲወጡ የፈለገችበት ምክንያት ምን እንደሆነ በይፋ የተባለ ነገር የለም። ጅቡቲ ከድሬዳዋ ጋር በባቡር፣ በአውሮፕላንና በመንገድ ትገናኝ የነበረ ቢሆንም በአሁኑ ሰዓት 3ቱም የመገናኛ መንገዶች ተቋርጠዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። ዝግጅቶቻችንን ዌብሳይታችን amharic.voanews.com ላይ ማግኘት ይቻላል። በቀጥታ የሚተላለፋል፣ ማዳመጥ ይቻላል። በፌስቡክና በትዊተርም ታገኙናላችሁ። እንዲሁም በሌሎች ማህበራዊ መገናኛዎች ኢንስታግራምና ዩቲዩብን ጨምሮ ቪኦኤ አምሃሪክ ብላችሁ ተከተሉን። አስተያየቶቻችሁን አንሸራሽሩ። በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ልታዳምጡን ትችላላችሁ። ከኦዲዮ ናው እንዲሁም በእጅ ስልካችሁ ደግሞ voa.horn.mobi ብላችሁ ብትፈልጉን አለን። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ እንዲሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በቀጥታም ልታዳምጡን ሐሳቦቻችሁንም ልታንሸራሽሩ ትችላላችሁ። ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማዎ፣ ትኩሳት ካለዎ፣ የሚያስለዎና የሚያስነጥሶ ከሆነ እባክዎ ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና አይተማመኑ፣ አይረዶትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይም ሲያስነጥሶ አፍዎንና አፍንጫዎን በክንዶ ጋጠሚያ በደንብ ይሸፍኑ። እጆችዎን አያነካኩ። ዓይኖችዎን፣ አፍዎን፣ አፍንጫዎን፣ ጆሮዎችዎን ላለመነካካት ይጠንቀቁ፣ ይንቁ። እጆችዎን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገብዎ ከሌለ በማንኛውም አልኮሆል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸው፣ እኩዮቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በአንድ ሜትር ያህል ይራቁ። መረጃዎችን ከባለሙያዎች፣ ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም። በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ምናልባት ለኮሮና ቫይረስ ቢጋለጡ ወይም ኮቪድ-19 አጋጥሞታል ቢባል አይረበሹ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጂት ታዬ አብራኛለች። እንዲሁም ዋና አዘጋጅ ትዝታ በላቸው። እኔም እያስተናገርኳችሁ ያለሁት ሶሎሞን አባተ። እስከ ምሽቱ 4 ሰዓት አብረናችሁንን። የስልክ መስመራችንን ላስታውሳችሁ፣ 2022059942 የውስጥ መስመር 14 ነው። እንዲሁም በኢሜይል ለምትጠቀሙ horn@voanews.com ብላችሁ ጻፉልን። የስልክ መስመራችን በተዘዋዋሪ የምትደውሉበት የነጻ አገልግሎት ነው። ዝግጅታችን ይቀጥላል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። የአዲሱ ኮሮና ቫይረስን ስርጭትና ኮቪድ-19ን ለመዋጋት ከፊት የሚቆሙ የሕክምና ባለሙያዎች በከበደ የሥራ ጫና ውስጥ ይገኛሉ። በተለይ ደግሞ ስርጭቱ የበዛባቸውና የኮቪድ-19 ታማሚ ቁጥርም ከዕለት ወደ ቁሳቁስ እጥረት ሳቢያ ለቫይረሱ እየተጋለጡ ናቸው። ዶክተር ጽዮን ፍሬው በኒውዮርክ ሆስፒታል የድንገተኛ ክፍል ሐኪም፣ የህብረተሰብ ጤና ባለሙያ፣ በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰርና የኢትዮጵያ ኒውዮርክ ውስጥ ስላለው ሁኔታ ከከተማይቱና ከግዛቲቱ ይዞታና ከመላሹም ኢትዮጵያ መማር የምትችለው የሚሉትን አንስተዋል። ኤደን ገረመው ዝርዝሩን ይዛለች።
ዶክተር ጽዮን ፍሬው በኒውዮርክ ሆስፒታል የድንገተኛ ክፍል ሐኪምና የህብረተሰብ ጤና ባለሙያ ናቸው። ኒውዮርክ ከተማ ራሷን ቁልፍልፍ አድርጋ ከኮቪድ-19 ጋር ግብግብ ከገጠመች 3ኛ ሳምንቷን ይዛለች። ዶክተር ጽዮንን ለማናገር በደወልኩላቸው ሰዓት ከስራ ባልደረቦቻቸው ጋር የነበራቸውን ስብሰባ ጨርሰው የወጡበት ሰዓት ነበር። ከረዥም ሰዓት የህክምና አገልግሎት በኋላ ስብሰምሮበት ቢያደክምም አርፋችሁ እቤታችሁ ተቀመጡ የሚለውን መልእክት ለማስተላለፍ ግን ቁርጠኛ ስለነበሩ ቃለመጠየቃችንን ጀመር። ዶክተር ጽዮን ከኮቪድ-19 በፊት የነበራቸውን የቀን ውለው እንደዚያ ነሳሉ።
አኔ ኮሮና ቫይረስ ከመግባቱ በፊት ምን አይነት ቀን እንደሆነ ቀኖችን እንገራለን። እንግዲህ በቀን ውስጥ ምናልባት አንዳንድ ቀን 8 ሰዓት፣ 10 ሰዓት፣ 12 ሰዓት ለምሳሌ በቀን ውስጥ ይለያያል እና አሁን በ8 ሰዓት ሺፍት በቀን ሜቢ 3 4 ቀን ኖርማሊ አያለው። ከኔ ሰደሞ የሚሰሩ ሬዚደንቶች አሉ፣ ገና በመሰልጠን ላይ ያሉ ዶክተሮች ማለት ነው። ከነሱ ጋር እሰራለሁ እና እናያቸው ሰዎች ራባት ከመግባቱ ምናልባት በቀን ውስጥ 2 3 ቢሆን ነው። ማለትም ጽኑ ህመም ማለት በተለያየ ምክንያት ወይ ስትሮክ ይሆናል ወይ የልብ ድካም ይሆናል። በጣም በጣም በቃ ከሞት አፋፍ የደረሱ ሰዎች በቀን ምናየው ምናልባት 2-3 ቢሆን ነው። አሁን ግን እዛ የሳምንት ነገራት ይችላል። የኮቪድ ፔሸንት የነበረኝ 2 ፔሸንት ናቸው። ግን ይህን ሳምንት ነው ወዲያ በነበረኝ ቀን ላይ የኮቪድ ፔሸንት ብቻ ሳይሆን የኮቪድ ፔሸንት ሆኖ ጽኑ ህመማን ደግሞ የሆነው 12 ነበረ። እዛ ውስጥ 8ቱ መተንፈስ አልቻሉ። መተንፈስ የሚያግዛቸው ቱቦ አስገብተን ሳንባቸው ቬንትሌተር ማለት ነው እንደዛ ወደ አይሲዩ ጽኑ ህመማን ክፍል እንዲገቡ አድርገናል። ስለዚህ ምናየው ቁጥር የጽኑ ህመማንም የበሽተኛ ቁጥር ብዛትም 4-5 ይህ ቁጥር ደግሞ ኔክስት ዊክ 4-5 እንደሚጨምር ፕሪዲክት እየተደረገ ያለው። ሆስፒታላችን ሞልተዋል ማለትም አይሲዩ እየሰላሞላ ሌላ ጊዜ ለኦፕሬሽንን ሰርጀሪ የሚጠቀሙት ፍሎሮች በጠቅላላ ለጽኑ ህመማን ክፍል ሆኗል። ሌሎች ክሊኒኮች በሽተኛ የሚያስ የነበሩት ወደ ኢንፔሽንት ዋርድ ማለትም በሽተኛ የሚያድርበት ክፍሎች ሆነዋል።
ይሄ ግብግብ ከጎናቸው ያሉትን እስራ ባልደረቦቻቸውን እየወሰደ ወደ ድካም ወደ ተስፋ መቁረጥና እስከ መቼ ነው የሚለው ሐሳብ ውስጥ የሚከታቸው ዶክተር ጽዮን በዚህ ወቅት የአንድ ግለሰብ ውሳኔ ለሀገርም ሆነ ለዓለም የራሱ ሚና አለው ይላሉ።
በጣም ደግሞ ኤምፋሳይዝ ማድረግ የሚካውት ያለውና ችግር ሐኪሞችና ነርሶቹ በሽተኛ ሳይሆኑ የሚጠቀሙበት ራሳቸው መከላከል የሚችሉበት ክሎ በጣም እጥረት አለ እና እነሱ ነገሮች ስላለ ሐኪሞችም የመያዝ ቻንሳቸው በጣም ጨምረ ነው ያለው። ተይዘዋል። ከኔ ውስጥ ኮሊጎች ተይዘው ቤት ይተኛሉ፣ ሆስፒታል ይገባሉ፣ አይሲዩ ውስጥ ይገባሉ። ስለዚህ ጫና የሚፈጥረው በሽተኛ በማየት ብቻ እና በሽተኛ በመምጣቱ ሳይሆን የሞትን ነርሶች ቁጥር እያነሰ መካከል እየታመመ እየወጣ ስለሆነ እና ይሄ ቁጥሮች ግራም በቀኝም በሁለትም በኩል ለው ሄልትኬር ፕሮፌሽናሎችንም በሽተኞችንም በጣም እያጠቀ እና በጣም የሚያስደነግጥ መልኩ እየጨመረ ነው። ሌላ ጊዜ በ8 ሰዓት ሽፍት ውስጥ አንዴ ለምግብ ወጣለውኝ ወደ ባዝሩም አንዴ ሁለቴ ለወጣ እችላለሁ፣ ወይ ቡና ወገን ለመጠጣት ጀስት ወስዳለሁ። 10 ሰዓት ትናንትና አንዴ ምግብ ሳልበላ አንዴ ውሃ ሳልጠጣ አንዴ ሽንት ቤት ሳይነበር የዋልኩት ምክንያቱም ገና ቁጭ ለማለት ስንል ምንም አይነት እረፍት ማግኘት አልቻለም እና ሁሉም ሰው እንደኔ እየሰራ ያለው እና እኔ ስራዬን በጣም ነው ምዶ ስራ እንደዚህ ቀኑ እንኳን መታደለም በየቀኑ የኮቪድ ብቻ ተሸንሳ የመኪና አደጋ ከሞት አፋፍ ሰው ላይ ደረሰ ሰው ከሞት ማዳን በጣም ትልቅ ስጦታ ብዬ ነው ማምነው። እግዚአብሔር ሰጠ ስጦታ እና በጣም ደስ ነው የምሰራው። እንደዚህ ሰራ ሁሌ በዚህ ሰዓት ደግሞ በጣም ደስ ብሎኝ እሰራለሁ። ግን ባለን የሰው አቅም ባለው የተለያዩ እቃዎች እጥረት ኖር ጫና ነው ያለው። ግን ምንድን ነው ይሄ አሁን ኒውዮርክ ውስጥ የዛሬ 3 ዓመት ትልቅ ሳንዲ ስቶርም የሚባለው መጥቶ ነበር እና በመጣ ጊዜ ቶሎ ይሰራልና ከዛ የሆነ ሰዓት ላይ እያገገመ ነው የሚሄደው። ይሄ ግን እየጨመረ ነው የሚመጣው። ማለትም ዛሬ በቃ ሰርቼ ነገ ትንሽ ቀዝቀዝ ይልና ሳይሆን ቁና ከዚህ በላይ የሚመጣው ከዚህ በላይ ሊያደክመው እንደሚችል እያወቅን ነው የምንገባው እና ግን በየቀኑ ደግሞ የባሰበት የተፈጥሮ አደጋ ማለት ነው የምታየው። ስትገቢ ትናንትና ካየሽው በላይ የበለጠ ህዝብ የበለጠ ሰው ነው የምታየው። ግን ይህንን ነገር በቃ ማሰብ ያለብን ባለፈውም የጀርመን ቻንስለር ተናገረችው ለ3ኛ ዓለም ጦርነት ግን ሰበሰ ሳይሆን ከቫይረስ የተዋጋ ነው ያለ ነው። ይህንን ደግሞ መዋጋት የሚችለው ቤት በመቀመጥ ነው የሚለው በኩል ሰው አንደርስታንድ ቢያደርገው በጣም ደስ ይላል። ያዩ በጠቅላይ ሚኒስትር በኩል በጤና ሚኒስትር የወጡ ብዙ ነገሮች አሉ ስለ ልጅ መታጠብ፣ ውሃ ከሌለ በሃንድ ሳኒታይዘር ከያስኪት አፋቸውን በመሸፈን በክንዳቸው ብዙ ነገሮች እየወጡ ነው። እነሱን ማድረግ ባንችል ግን ቤት መቀመጥን የመሰለ ነገር በብዙ መልኩ ይህን በሽታ ሊከላከሉ ይችላል። በሚያሳዝን ሁኔታ ግን በዚህ እንግዲህ 3-4 ወር እነኚህ በጣም ባለም ውስጥ ትልቅ ሀገሮች ምንላቸው በኢኮኖሚም በተለያየ አንጻሮች ይሄ ነገር የእነሱን ኢኮኖሚ አቃቀፈ። የእነሱ ሀገር ደግሞ ኢኮኖሚ መቃወስ ማለት የአፍሪካም የሁሉም ሀገር ኢኮኖሚ መቃወስ ነው። ኢኮኖሚ መቃወስ የማይቀር ነገር ነው። ግን ትልቅ ነገር ልናደርገው የምንችለው እስከ መቼ መቃወስና መቆም ይችላል? ለአንድ ወር ብቻ የሚቃወሰው ለ2 ወር ነው? ለ3 ወር ነው? ለአንድ አመት ነው ለአምስት አመት ተርማይን የሚያደርገው ግን አሁን እቺ ግን አንድ ወርና እቺ ሁለት አመት የምናደርጋቸውና የምንረባረባቸው ነገሮች ናቸው። ሰው ካልሰማ እንግዲህ እርምጃ ነው መውሰድ ያለበት በፖሊስ እና እዛ ጋር ሳንደርስ ሁላችንም ይህን ነገር በደንብ ገብቶ ብንቀመጥና እነኝን ነገሮች ተግባራዊ ብናደርጋቸው ለሀገራችንም ለወገናችንም በጠቅላላ ላሁን በትልቁ አስተዋጽኦ ማድረግ እንችላለን። እና ይህንን ብናስብ ቀን ቤት ቆዩ እሱም ብቻ ነው የምጠይቀው ሁላችሁ ማለትም የትም ሀገር አሜሪካም ሆኑ ኢትዮጵያም ሆኑ እዚህ በላይ እንዳይባባስ ሌላ ሐኪም ሌላ ዶክተር ሌላ ነርስ እንዳይዘው እናንተ ቤት መቀመጥ እኛ የምናርፍበት ቀን እና ቁጭ ብለን ወደ ኖርማል ዊትናችን የምንመለስበት ቀን ያፈጥንልን። ኢትዮጵያ ውስጥ ደግሞ ቁጥሩ በጣም ስላልባሰ እና ገና አንድ ሰው አልሞተን ተብሎ ገና የድንጋጤ ሞድ ላይ አልገባ ነው እና እዛ ድረስ መጠበቅ የለብንም የሚለውን ሜሴጅ ለማስተላለፍ እንፈልገው። በዛ እናስብ።
ይሄ በሽታ መድኃኒት እንዳልተገኘለት እና አሁን ላይ ሰዎች ማህበራዊ ፈቀቅታን ተግብረው በቤታቸው መቀመጣቸው ብቸኛ መፍትሄ እንደሆነ የሚናገሩት ዶክተር ጽዮን እባካችሁ አርፋችሁ እቤታችሁ ተቀመጡ ሲሉ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
አመሰግናለሁ ኤደን። ወደ ተከታዩ ቅንብር እንለፍ። አዲሱ ኮሮና ቫይረስ መከላከል ህክምና የግልና የቤተሰብ ጤና ጫና። ምንም አይነት የህመም ስሜትም ሆነ ምልክት ሳይኖርባቸው በኮሮና ቫይረስ መያዛቸው መረጋገጡን ወይዘሮ ሳራ ሚካኤል የሚባሉ ጣሊያን ሚላን ከተማ የሚኖሩ ኢትዮጵያዊት ለአሜሪካ ድምጽ ገልጸዋል። በአንድ ሆስፒታል ውስጥ ረዳት ነርስ ሆነው የሚያገለግሉት ወይዘሮ ሳራ ምርመራ የተደረገላቸው ታማሚዎችና ባልደረቦቻቸው ለኮሮና ቫይረስ መጋለጣቸው በመታወቁ ምክንያት እንደሆነና አሁን እቤታቸው ተለይተው መቀመጣቸውን ነግረውናል። ወይዘሮ ሳራንና ባለቤታቸውን አቶ አሸብርን ሚላን ደውላ ያነጋገረቻቸው ጽዮን ግርማ ተከታዩን ዘገባ አሰናድታለች።
ወይዘሮ ሳራ ሚካኤል በጣሊያን ሚላን ከተማ ውስጥ ነዋሪ ናቸው። በአንድ ሆስፒታል ውስጥ ረዳት ነርስ ሆነው ያገለግላሉ። ባለትዳርና የ10 ዓመት ሴት ልጅ እናት ናቸው። በኮሮና ቫይረስ መያዛቸውን ከማወቃቸው በፊትም ሆነ በኋላ ምንም አይነት የህመም ስሜትም ምልክትም እንዳልነበራቸው ይናገራሉ።
ራስ ምታት የለኝም። እንደውም ጧጧት ስንገባ ትኩሳት ተለክተን ነው የምንገባው። ወደ ሪፓርታችን ከመግባታችን በፊት ትኩሳት እንለካለን። ትኩሳት ስንለካ ራሱ ምንም አይነት ትኩሳት እኔ ላይ ይታይም። ስቲል ነው ትኩሳቴ 35 ነው። ስለዚህ ያለበት ሪፓርት ላይ ልጆች ሲገኙ፣ ብዙ በሽተኞች ሲገኙ ቀጥታ ምን አደረግ ወደ ነርሶች፣ ረዳቶች፣ ሁሉም እዛ አካባቢ የሚገኙት ላይ ምርመራ ይደረግ ጀበር ታምፖኔ። ያ ታምፖኔ በሚደረግበት ሰዓት ላይ እኔም ላይ ፖዘቲቭ መሆኔ የተገኘ ማለት ነው እንጂ ታምፖኔው ባይደረግ ኖረ ምንም አይነት ስሜቱ የለኝም።
ምን ማለት ነው ታምፖኔው? ነው
ታምፖኔ ማለት በአፍንጫሽ ወይ ደግሞ በአፍሽ ይገቡና ይወስዳሉ ፈሳሽ። በምራቅ ከላንቃሽ ላይ ነው የሚገኘው። ወይ በአፍሽ ይገባሉ ወይ በላንቃሽ ይገቡና ይወስዱና እሱን መርምረው ነው ፖዘቲቭ ነሽ ኔጋቲቭ ነሽ የሚሉሽ።
ስለዚህ አንቺ
መረመር እኔ ፖዘቲቭ ሆኜ የተገኘው ማለት ነው።
ከትኩሳት ውጭ ሌሎች ስሜቶች አልነበሩሽም?
ምንም አይነት ስሜት አልፎ አልፎ ብቻ ጉሮሮ ላይ የሆነች ነገር እሰማታለሁ። የሆነ ብን ብን የሚል ነገር ወደ ሳል ይቀየርብኝ የሆነ ስሜት እሰማዋለሁ። እና በቃ እሱ ብቻ ነው የነበረኝ ስሜት። ለዛውም በጣም የሚያስቸግርም አይደለም ስሜት እዛ ብቻ ነች።
ከዛ በኋላ ምን ፖዚቲቭ መሆኔ ሲታወቅ ምን አደረግሽ?
በቃ ምንም አላደረግኩም። እቤት ውስጥ ለብቻ ከቤተሰቦች ሳልገናኝ ከባሌና ከልጄ ጋር ነው የምኖረው። ከነሱ ሳልገናኝ ለብቻ ኢዞላሜንቶ ለብቻ ተከልለሽ ትቀመጫለሽ ልትበኪ ስለምትች። ምክንያቱም በንግግር መሀል ለ15 ቀን ስቲል ነው ነገ ነው የመጨረሻ ቀን ለ15 ቀን።
ወይዘሮ ሳራ ከባለቤታቸውና ከልጃቸው ርቀው በአንድ ክፍል ውስጥ ብቻቸውን ተቀምጠው እንደቆዩ ገልጸው ለጊዜው በእንዲህ አይነት ሁኔታ መቀመጡ ከባድ ቢሆንም ቤተሰቦቻቸውን ለመጠበቅ መሆኑን ስለሚያስቡ እንዳልከበዳቸው ይናገራሉ።
ሳላቅ አፍንጫዬን ልመታ እችላለሁ። ሳላቅ አይኔን ላሽ እችላለሁ። ያን ሰዓት ቫይረሱ በእጄ ላይ ይኖራል። በር ሊነካ ይችላለው። የተለያዩ ነገሮች ልትነኪ ትችላለች። ያን ሰዓት ለቤት ስላሉት ሰዎች አስተላልፋለሁ። ያንን ለመጠንቀቅ
ያለሽ አማራጭ ለብቻሽ መቀመጥ ነው። እኔ የምጠቀምበትን ሳህን ባሌ ወዲያውም ዲዝንፌክት ያደርጓል። ሳኒታይዘር አይነት ነገር እሱን አድርጎ ነው የሚያጥበው እና እነሱ ሰርተው ያቀብሉኛል። እዛ ውስጥ ሆኜ እጠቀማለሁ።
ለብቻሽ አንድ ክፍል ውስጥ ነሽ አለሽ?
ለብቻ አንድ ክፍል ውስጥ አልፎ አልፎ ወጣለሁ። ራሴን ፕሮቴክት አድርጌ አፌን ሸፍኜ ወጣለሁ፣ እገናኛለሁ። ግን በተቻለ መጠን ከነሱ አጠገብ መሆን የለብኝም። አትሊስት አንድ ሜትር ርቀት መሆን አለብኝ።
ባለቤቶች ልጆች ተመረመሩ?
አሻፍናለሁ። እነሱ አልተመረመሩም፣ ምክንያቱም ምንም አይነት እስቲል ነው ስሜቱ የላቸው።
አንቺም እኮ ስሜቱ የለኝም ብለሽ ነበር።
እኔም ስሜቱ ምክንያቱም ያልፋል። ስሜቱ ባይኖርሽም ይሄ ነገር እኔ ላይ ምልክት ላይሰጥ ይችላል፣ ሌላው ሰው ላይ ምልክት ሊሰጥ ይችላል። ስለዚህ አሁን እነሱም ምርመራ አያደርጉላቸውም። ለብቻቸው 15 ቀን ከኔ እኩል ስለቆዩ በዚህ ሰዓት አልፏል። 15 ቀን ከሆነ ድነሻል፣ ምንም አይነት ምልክት ከሌለ ከውስጥሽ ወጥቷል ነው የሚሉት። ምናልባት ወደፊት ድጋሚ እነሱንም ለምርመራ የጠሯቸው ይሆናል።
አላስጨነቀሽም ልክ ስታውቂ?
እውነት ለመናገር በመረበሽ ስለማልፈልግ ብቻ አዘጆ ከወስጀባቸዋለሁ። ትንሱ ያልፋል፣ ቀላል ነው እላቸዋለሁ። እነሱን ላም ለመጉዳት ነው፣ ምክንያቱም ኦሬዲ አለኝ። ስለዚህ ብጨነቅም ማመጣው ለውጥ የለም። ራሴን አስጨነቂ ቤተሰቤን ከመረበሽ ውጭ ለዛ ስል ምንም አልና፣ ውስጤ ግን አለኝ። ዜና በመሰረቱ ማዳመጥ አልፈልግም። ዜና ሳዳመጥ የሆነ የሚረብሽኝ ስሜት አለ። ከመስሪያ ቤታችንም አንድ ስራ ባልደረቤ አጥተናል። ከበሽተኞችም አንድ በሽተኛ አጥተናል። አሁንም ገና በውጊያ ላይ ያሉ አሉ። ገና ለመዳን ላለመዳን መጥፎ ሁኔታ ላይ የሚገኙ አሉ። እና እንደዚህ እንደ ቀላል የሚታይ ነገር አይደለም በሽታው።
የስራ ባልደረበሽን ያጣሹ እዛው ነው?
ስራ ባልደረቤ አብረን የምንሰራ አብረን አንድ ፓርት ላይ የምንሰራ በቀደምለት የዋትሳፕ ግሩፕ አለን እና እዛ ላይ ለቀቁት ስባሚር አተናል ከዚህ ዓለም በመተለይቷል የሚል ጻፉልን ማለት ነው።
ወይዘሮ ሳራ አንድ ነገር ማስገንዘብ እፈልጋለሁ ይላሉ። በማህበራዊ ሚዲያ ላይ ኮሮና ቫይረስ አንዴ ይዞ ከለቀቀ ተመልሶ አይዝም የሚል ነገር አይቻለሁ። እኔ ባለሁበት ሚላን ከተማ ከልምድም እንዳየሁት ይህ አስተሳሰብ ትክክል አይደለም ይላሉ።
አሁን ከዚህ በኋላ ሁለት ምርመራ አደርጋለሁ፣ ሁለት ጊዜ ማለት ነው። ሁለቱም ኔጋቲቭ ከሆነ ወደ ስራ እመለሳለሁ፣ ግን አንዱ ፖዚቲቭ ኔጋቲቭ ከሆነ ድጋሚ ሌላ ምርመራ አደርጋለሁ ማለት ነው። ግን አንድ ነገር አለ እዚህ ጋር፣ የተያዘ ሰው ተመልሶ አይዞም የሚል አስተያየት በጣም የተሳሳተ ነው። ምክንያቱም አንደኛ መስሪያ ቤት ተይዛ ነበር፣ ኔጋቲቭ ሆነች፣ ተመልሳ ወደ ስራ ተመለሰች። ድጋሚ አሁን ይህን ሰሞን ከትላንትና ነው ከትላንት ወዲያ ታማ ድጋሚ ገባች አሉኝ። ስራ አቋርጠው ወደ ቤቷ ሄደች አሉኝ። በጣም የተሳሳተ አባባል ነው። አንድ ሰው ከያዘ ተመልሶ አይዞም የሚል ነገር እኔ ራሴው ኔጋቲቭ ከሆንኩኝ ተመልሼ እገባለሁ። ተመልሼ የምገባው ግን ወደ ሪስክ ነው እንጂ ወደ ተረጋጋ ቦታ ላይ አልገባም። ኦልሬዲ ይዞኛል፣ ከዚህ በኋላ አይዘኝም የሚለው ስሜት የለም። ግዴታ ጥንቃቄ ማድረግ ግዴታ ነው።
አያይዘውም በአሁኑ ሰዓት ስርጭቱን ለመግታትና ለመከላከል ተራርቆ መቀመጥ ዋነኛ መፍትሄ ነው ይላሉ። የወይዘሮ ሳራ ባለቤት አቶ አሸብር ተገኑ መጀመሪያ በወሬ ስንሰማው ቤታችን እስኪገባ ድረስ ብዙም ትኩረት አልሰጠነውም ነበር ይላሉ።
መጀመሪያ ስለዚህ ነገር ያው ብዙም የሚያል ጠለቅ ያለም ግንዛቤ አልነበረ ነው። ያው ይወራል እንደ ቀልድ ነበር ሲታይ የነበረው በየመስሪያ ቤቱ፣ በየአካባቢው፣ በየቴሌቪዥኑ። ግን ያው ቤትሽ ውስጥ ሲገባ እና የምትሰሚ ወሬ አንድ አይደለም። ያው ቤትሽ ሲገባ ትደነግጫለሽ፣ ከሰው ጋር ያለሽን ቀረቤታ ታርቂያለሽ። ከእንደገና ሰው በቀልድ እያለ በሚያወራው ወሬ በምትሰሚው ያው ለሰው ማስረዳትም ትንሽ ይከብዳል። እንደዚህ ነው እንደዚህ ነው ብሎ ለመናገር እና ቤት ውስጥ ሲመጣ እና በውጭ ከምትሰሚ ወሬ አንድ አይደለም። ቤት ውስጥ ሲመጣ ያስፈራል፣ ልጅም አለ በመሀል። ከዚህ በኋላ በምንድን ነው መጠንቀቅ ያለብን የሚለውን ያ በራሳችንም በመኝታ በመለየት እና ምግብ በመስራት ያ በፊት እንደምታደርገውን ነገር አቁማለች። ያው ምንም ነገር አትሰራም ቤት ውስጥ። ልጃችንም ያው የሚያስፈልጋትን ነገር ያው ነው ያለውኝ። እኔ እሰራለሁ የግል ላይ የሰነው የተቀመጠውን እሷም ለብቻ እኔም ለብቻ ልጃችንም ለብቻ ማለት ነው። ያለውን አማራጭ በመጠቀም ብዙም ግንኙነት ከማድረግ መቆጠብ፣ ያው ይተላለፋል የሚለውን ያው ህጉን መከተል ነው። በየጊዜው የምትታተዩ አለ ርቀሽ ሰባል በምትቀመጥበት ቦታ ያፈራቀብልሽ እንትን ያለሽ ካለመገናኘት
እርሶም ከቤት አይወጡም አይደለም?
ከማውጣት አይቻልም። ያው ሶስታችንም ተገልለን ያለ ነው።
ጣሊያን ውስጥ አንድ በኮሮና ቫይረስ የተያዘ ሰው ቤት ውስጥ ካለ አብሮት ያለውም ሰው ከቤት መውጣት አይፈቀድለትም፣ በገንዘብም በእስራትም ያስቀጣዋል የሚሉት ወይዘሮ ሳራ የጎደላቸው ነገር ካለ ምግብና የሚያስፈልጉ ነገሮችን የሚያቀርብላቸው እንደ ቀበሌ አይነት ተቋም እንዳለ ገልጸው ቤት ውስጥ ብቻዬን መቀመጥ እንዳያስጨንቀኝ ግን ልብስ ስሰፋ እውላለሁ ብለውኛል። ለኢትዮጵያ ሕዝብም አንድ መልእክት አስተላልፊልኝ አሉኝ።
በኢትዮጵያ ሕዝብ የምመክረው ነገር ቢኖር እባካችሁ ተቃቅፎ አፋቸውን ሸፍኖ ተቃቅፎ ሲሄዱ ታያለሽ። አንገት ለአንገት ገጥሞ አፍ ላፍ ገጥሞ እጁን ያስታጥባል። እጁን አስታጥቦ የሆነ ቃል በሚናገርበት ሰዓት ትንሽ ምራቅ ወደ አብዛኛው ሰው ከሄደ ያ ሰው ይዞት ነው ካለበት ይዞት ነው የሚሄደው። ምልክት አትጠብቁ። ራስ ምታት ያመኛል ያስለኛል አትጠብቁ። ያ ነገር የለም። ተራራቁ። እናት ነች እህት ነች ወንድም ነች የሚል ነገር የለም። ለጊዜው መራራቅ በቃ አንድ ሜትር መራራቅ።
ወይዘሮ ሳራ ዛሬ ወይም ነገ ሁለተኛ ምርመራ እንደሚያደርጉ ነግረውናል። ለአሜሪካ ድምጽ ጽዮን ግርማ።
አመሰግናለሁ ጽዮን። ወደ አፍሪካ ነክ ርዕሶች እናልፋለን። ኮቪድ-19 በአፍሪካ ምጣኔ ሀብት ላይ የሚያሳድረው ጫና። አዳነች ፍስሐዬ ነች አዘጋጅና አቅራቢዋ።
የአፍሪካ ሀገሮች ኮሮና ቫይረስ ሊያስከትል የሚችለውን የኢኮኖሚና የጤና ሁኔታ ቀውስን ለመወጣት እንዲችሉ ሰፊ ዓለም አቀፍ ረድኤት ያስፈልጋቸዋል ሲሉ ጠበብት ጥሪ አቅርበዋል። በዓለም አቀፍ ደረጃ የተዛመተው ወረርሽኝ በሌላ መልኩ ድሮ መደረግ የነበረበት ለውጥ እንዲያካሄዱ ትምህርት ይሆናቸዋል የሚል እምነት እንዳለ የአሜሪካ ድምፅ ዘጋቢ ሊሳ ብራያንት ከፓሪስ በላከችው ዘገባ ጠቅሳለች። ዝርዝሩ ቀጥሎ ይቀርባል። ከቅርብ ዓመታት ወዲህ የበርካታ የአፍሪካ ሀገሮች ኢኮኖሚ በዓለም ደረጃ በፍጥነት እያደጉ በመሄድ ላይ ካሉት ሀገሮች መካከል ለመሆን ችሏል። ነገር ግን አፍሪካ ውስጥ እያዘገመ በመግባት ላይ ያለው ኮቪድ-19 የኢኮኖሚ እድገቱን ፍጥነት ሊያሰናክል ይችላል ይላሉ ተንታኞች። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ኮሮና ቫይረስ እስካሁን ባለው ጊዜ ቀጠናውን 29 ቢሊዮን ዶላር አሳጥቶታል ይላል። የአቅርቦት ሰንሰለት መሰናከልን ባካተቱ ምክንያቶች የአህጉሪቱ ዓመታዊ ገቢ ከግማሽ ወዳነሰ ሊያወርደው እንደሚችል ኮሚሽኑ ገምቷል። በምስራቅ አፍሪካ የአፍሪካ የኢኮኖሚ ኮሚሽን ስራ አስኪያጅ ማማ ከይታ ሲኤንቢሲ አፍሪካ በተባለው የቴሌቪዥን ጣቢያ ላይ አብራርተዋል። ከዚህ ጋር በተያያዘ ብዙ ሌሎች የታጡ ነገሮች አሉ። የእንቅስቃሴዎች መቀዛቀዝ የመንግስት ገቢን ይቀንሳል፣ የንግድ ተቋማት አትራፊነትንም ዝቅ ያደርጋል፣ የመዋለ ንዋይ ፍሰትም ይቀንሳል በማለት አስረድተዋል። ብዙ ሰዎች በድህነት በሚኖሩበት አህጉር ስራ አጥነት ይበራከታል፣ ገቢም አይኖርም ብለዋል ከይታ አያይዘው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኢንዱስትሪ የበለጸጉት የቡድን 20 መሪዎች ለአፍሪካ አስቸኳይ እርዳታ 150 ቢሊዮን ዶላር እንዲሰጡ ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ከዓለም እጅግ ተጋላጭ ለሆኑት ሀገሮች አሁኑኑ ለሚያስፈልገው ለጤና ጥበቃ ተግባር 2 ቢሊዮን ዶላር የሚሆን ዓለም አቀፍ ረድኤት እንዲያቀርቡ ጥሪ አቅርበዋል። ከነዚህም አብዛኞቹ የአፍሪካ ሀገሮች ናቸው። 2 ቢሊዮን ዶላር የበለጸጉ ሀገሮች ኮሮና ቫይረስን ለመከላከል ከሚመድቡት ገንዘብ የጠብታን ያህል ያነሰ ነው ብለዋል ጉተረሽ። የሳህልና የምዕራብ አፍሪቃ ክለብ የተባለው ዋናው መሰረቱ ፓሪስ የሆነው የኢኮኖሚ ትብብርና የልማት ድርጅት ኃላፊ ሎረንት ቦሳርድ ስለሚሰሙት ስጋቶች አብራርተዋል።
No African government has the financial means to engage in such
ኢኮኖሚውን ለማዳን ፕሮግራም ለማውጣት የሚያስችል የገንዘብ አቅም ያለው የአፍሪካ መንግስት የለም። ይባስ ብሎ ደግሞ የበለጸጉት ሀገሮች አፍሪካን ለመርዳት የሚያስችላቸው ገንዘብ እየቀነሰ ሄዷል የሚል ስጋት አለ በማለት ገልጸውታል። ቦሳርድ አያይዘውም
Because of the African economy still relies too much too heavily on the exports of
የአፍሪካ ኢኮኖሚ ከሚገባው በላይ ጥሬ አለባን ወደ ውጭ በመሆኑ በዓለም ደረጃ የሚከሰት ቀውስ በአፍሪካ ላይ ትልቅ ችግር የሚያስከትል ይመስለኛል ብለዋል። የአፍሪካ የጉብኝት ኢንዱስትሪ ኮሮና ቫይረስ በሚያስከትለው ቀውስ ሊመታ እንደሚችል ተገምቷል። የውጭ መዋለ ንዋይና ንግድም እንደዚሁ። ናይጄሪያን፣ አልጄሪያንና አንጎላን የመሳሰሉት ነዳጅ ዘይትን ወደ ዘይት ዋጋ የመቀነሱ አንድምታ እያዩ መሆናቸው ተገልጿል። የኮኮዋ፣ የጎማና የእንጨት ምርት ላኪ የሆኑት የአፍሪካ ሀገሮችም ሊጎዱ እንደሚችሉ ጠበብት ይናገራሉ።
This crisis should be for the African countries.
ይህ ቀውስ የአፍሪካ ሀገሮችና መንግስታት አስቀድመው የኢኮኖሚ ብዝሃነት ፖሊሲዎች እንዲያወጡ የሚያስችላቸው ትምህርት እንዲሆን ያስፈልጋል። ጥሬ አላባን ወደ ውጭ በመላክ ላይ ብቻ መተማመን አያዋጣቸውም ይላሉ ጠበብቱ። ቦሳርድና ሌሎች ጠበብት ዓለም አቀፍ ማህበረሰብ ሰብአዊ እርዳታን ብቻ ሳይሆን ለአፍሪካ ኢኮኖሚ ሰፊ ዘርፍ ያለው ረድኤት ማድረጉን እንዲያጠናክሩ ጥሪ አቅርበዋል። ኮሮና ቫይረስን